Gambino B.O.A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ይኸውን ማለው ሄኖክም እየመጣ ነው። እንግዲህ እንደምናመሻችሁ፣ በዛሬው የጋቢና ጉዞ የኢትዮጵያው ጠቅላይ ሚኒስትር ያካሄዱትን ሹምሽር እንቃኛለን።
ሁሉም ሊባል በሚችል ደረጃ የተሾሙት ሚኒስተሮች በኢህአዴግ መዋቅር ውስጥ ለረዥም ጊዜ የኖሩና ያደጉ ናቸው። ስለዚህ በዛው የወቅቱ ችግር አካል በሆነው ሲስተም ውስጥ ሲሰሩ የነበሩ ናቸው እና አዲስ ኃይል አላየው።
ለድርጅት ታማኝ ከሆነ ማንም ቢሆን ሚኒስተር መሆን ይችላል የሚል አስተሳሰብ የሰበረ ነው። ስለዚህ ሰው በብቃቱ፣ በችለታው፣ በእውቀቱ እንጂ ለአንድ ድርጅት ታማኝ በመሆኑ ወደ ከፍተኛ ደረጃ ይደርሳል የሚል ይሄ የሰበረ አስተሳሰብ በመሆኑ ደስ ብሎኛልና ጥሩ ነው ብዬ ነው የምገልጸው።
ራሳቸው የሾሙት ካቢኔ በአንድ አመት ጊዜ ውስጥ ነው እየቀየሩት ያሉት። ለምን እንደቀየሩት ያብራራል መሰለኝ። እነዚህ ጥያቄዎች ሳይመለሱ እነዚህ አዳዲስ ሰዎች በጣም ሊሰሩ ይችላሉ የሚለው ጥያቄ በተሟላ መልኩ መመለስ ከባድ ነው።
የተሿሚ ሚኒስትሮች የአሁንና የቀድሞ የስራ ኃላፊነቶችን በተመለከተ ከሀገሪቱ ወቅታዊ ጉዳይ አንጻር የሹመቱ ስልጣን ምን ፋይዳ አለው የሚለውን ከምሁራን፣ ከተቃዋሚ ፓርቲ አመራሮችና ከሌሎችም ጋር ቆይታ የምናደርግበት ይሆናል።
በአብዛኛው አዲሶቹ ከኦህዴድ መሆናቸው ከኦህዴድ የመጣ ማዕበል ነው አድርጌ ነው የምወስደው።
ሶስት ሴቶች
በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ያለውን ደግሞ ሂለሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ የመጨረሻ ሳምንት የምረጡኝ ዘመቻቸውን አጧጡፈዋል።
Donald Trump is out there stoking fear.
This is the biggest political scandal since Watergate.
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠራላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። የፈረንሳይ ባለስልጣናት ካሌ ተብሎ በሚጠራው የስደተኞችና የፍልሰተኞች መጠለያ ሰፈር ውስጥ የቆዩ ህጻናትና ታዳጊዎችን ሀገሪቱ ውስጥ ወደሚገኙ የተለያዩ የማስተናገጃ ማዕከላት ማጓጓዝ ጀመሩ። ጫካው የሚል ተቀጥያ መጠሪያ የተሰጠው ካሌ ሰፈር ባለፈው ሳምንት ሲፈርስ ታዳጊዎቹ በጊዜያዊ የኮንቴነር መኖሪያዎች ውስጥ እንዲገቡ ተደርጎ ነበር። ዛሬ ማለዳ ላይ አንዱ የልጆች ቡድን በሶስት አውቶቡሶች ወደ አዲሶቹ ማስተናገጃዎች ተወስደዋል። በባለስልጣናቱ እቅድ መሰረት እስከዚህ ሰዓት 1500 የሚሆኑ ተንከባካቢና ጠባቂ አዋቂ የሌላቸውን ልጆች በ30 አውቶቡሶች ለመውሰድ እቅድ ይዘው እንደነበር ተናግረዋል። ይሁን እንጂ አውቶቡሶቹ ላይ ለመሳፈር ፈቃደኛ ያልሆኑ ልጆች ጉዳይ ባለስልጣናቱን እንዳሳሰባቸውም ተናግረዋል። የደቡብ አፍሪካ ፖሊሶች በዋና ከተማዋ ፕሪቶሪያ በፕሬዚዳንት ጃኮብ ዙማ ከስልጣን ይውረዱ በማለት ለፕሬዚዳንቱ ጽህፈት ቤት የተሰለፉ ተቃዋሚዎችን የጎማ ጥይት ተኩሰው በተኑ። ቱሶ ኩማሎ ለቪኦኤ እንደዘገበው የምጣኔ ሀብት ነጻና ተዋጊዎች ፓርቲ የተባለው ግራ አዘንባይ ፓርቲ በሺዎች የተቆጠሩ የተቃዋሚዎች የመኪና መስታወቶች ሰባብረዋል። የአንድነት ህንጻ ወደ ተባለው የፕሬዚዳንቱ ጽህፈት ቤት ህንጻ ሲያልፉም በአካባቢው ያለ ሆቴል ንብረት ዘርፈዋል ተብሏል። የደቡብ አፍሪካ ህዝብ የዙማ አስተዳደር ፈጽመዋል ስለተባለው ሙስና መንግስት የመንግስቱ ሪፖርት ይፋ እስኪሆን ድረስ እየተጠባበቀ ነው። ዙማ ሪፖርቱ ይፋ እንዳይወጣ በህግ ለማሳገድ ያደረጉትን ሙከራ ካነሱ በኋላ ዛሬ ዳኛው ሪፖርቱ በአስቸኳይ ይለቀቅ ሲሉ አዘዋል። የደቡብ አፍሪካ ዋና ጸረ ሙስና ባለስልጣን ያረቀቁት ሪፖርት ፕሬዚዳንቱ ከበርቴው የጉብታ ቤተሰብ የንግድ ጥቅሙን የሚያስከብሩለት የካቢኔ ሚኒስትሮች እንዲመርጥ ፈቅደዋል በሚለው ክስ ዙሪያ ያጠነጠነ ነው። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፊታችን ማክሰኞ ይካሄዳል። በቀሩት ጥቂት ቀናት ሪፐብሊካኑ እጩ ዶናልድ ትራምፕ እና ዲሞክራቷ ሂላሪ ክሊንተን ለፕሬዚዳንትነት ብቁ አይደለችም በማለት እየተጠራረቡ ይገኛሉ። ዛሬ ውሏቸውን በከፍተኛ ፉክክር በተጣመዱባት ፍሎሪዳ ሶስት የምርጫ ዘመቻ የሚያደርጉት ዶናልድ ትራምፕ ክሊንተን የተመረጡ እንደሆነ ህገ መንግስታዊ ቀውስ ይፈጠራል ሲሉ ተደምጠዋል። ትራምፕ ፍሎሪዳን ሳይዙ ዋይት ሀውስ እንደማይገቡም አምነዋል። እንደ ልባቸው የሚናገሩት ሪፐብሊካኑ እጩ ክሊንተን ቢመረጡ በውጭ ጉዳይ ሚኒስተርነት ዘመናቸው የነበራቸውን የብሔራዊ ጸጥታ ሰነዶች አያያዛቸውን በተመለከተ ይመረምራሉ ብለዋል። ክሊንተን በበኩላቸው ፍሎሪዳ ውስጥ ሲናገሩ ዶናልድ ትራምፕ ሴቶችን በተመለከተ ባላቸው አስተያየት ላይ አተኩረዋል። የክሊንተን የምረጡኝ ዘመቻ በለቀቀው አዲስ ማስታወቂያ ትራምፕ በ2005 እኔ ስመጥር ሰው ስለሆንኩ የፈለግኳትን ሴት አፈፍነው የማደርጋት ማን ይነካኛል ሲሉ የተናገሩትን እያሰማ ይገኛል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የዛሬ ዓመት አዋቅረውት የነበረውን ካቢኔ ከአንድ ዓመት በኋላ አፍርሰው በትናንትናው ዕለት 21 አዳዲስ ሹመቶች የተካተቱበትና የቀድሞ 9 ሚኒስትሮች ባሉበት አዲስ ካቢኔ አዋቅረዋል። ጠቅላይ ሚኒስትሩ አዲሶቹ ተሿሚዎች የእድገት ደረጃ የሚጠይቀው ዝንባሌ እውቀትና ክህሎት ያላቸው እንደሆኑ ሹመቱን ባጸደቁበት ወቅት ለሕዝብ ተወካዮች ምክር ቤት ተናግረዋል። በዚህ ሹመት ላይ በትናንትናው ዕለት የተለያዩ ሰዎችን አስተያየት መጠየቃችን ይታወሳል። ዛሬም ሌሎችን ይዘናል። ጽዮን ግርማ ነች ያነጋገረቻቸው።
ሀገሪቱ በመደበኛ የሕግ ሁኔታ መተዳደር ስላልቻለች በአስቸኳይ ጊዜ አዋጅ ስር መሆኗን ያስታወሱት የኢዴፓ ማዕከላዊ ምክር ቤት አባል አቶ ልደቱ አያሌው ሀገሪቱ ውስጥ ከፍተኛ የሆነ ቀውስ በመፈጠሩ ምናልባት ኢህአዴግ በህዝቡ እየተነሳ ላለው ከፍተኛ ችግር ተገቢ መልስ ለመስጠት የሚያዋቅረው ካቢኔ አንድ ማሳያ ይሆናል ብለው ጠብቀው እንደነበር ይናገራሉ።
ነገር ግን እንደዛ ሆኖ አላገኘሁትም። ይህን የምለው በዋናነት በሁለት ምክንያት ነው። አንደኛ የተቋቋመው ካቢኔ ዋና መመዘኛ ሆኖ የታየው የትምህርት ደረጃ ሆኖ ያየሁት። የትምህርት ደረጃ ግምት ውስጥ መግባቱ ጥሩ ነው፣ ግን ለሚኒስተርነት ቦታ ዋና መመዘኛ መደረጉ ትክክል አይመስለኝም። ምክንያቱም አብዛኛዎቹን ሰዎች ስናያቸው በአካዳሚክ ሂደት ውስጥ የነበሩ እና ፒኤችዲ ያላቸው ሰዎች ናቸው። ነገር ግን የሚኒስተርነት ቦታ በዋናነት ፖለቲካ ምደባ ቦታ ነው እና አንድ ሚኒስተር የሚጠበቀው የኤክስፐርት ስራ እንዲሰራ ሳይሆን፣ ምርምር እንዲያደርግ ሳይሆን በአንድ መስሪያ ቤት ውስጥ ያሉትን የተለያዩ ዲፓርትመንቶች በአግባቡ አቀናጅቶ አስተባብሮ መምራት። ስለዚህ ይሄ ካቢኔ ጠንካራ ካቢኔ ይሆናል የሚል እምነት የለኝም። አካዳሚክ ሰርክል ውስጥ ረዥም ጊዜ የቆዩ ሰዎች የሊደርሽፕ ሚናቸው እንዳውም እንደ ሊያብሊቲ ነው የሚቆጠረው፣ በጣም ዝቅተኛ ነው እና በሌሎች ሀገሮችም ካቢኔ ውስጥ እንዲህ አይነት ነገር አናይም። ምናልባት የአሁኑን የኢትዮጵያ ካቢኔ ከሌሎች ሀገሮች ካቢኔ ብናወዳድረው አንደኛ ሊወጣ ይችላል የዶክተሮች ስብስብ በመያዙ።
አቶ ልደቱ የፖለቲካ ቁርጠኝነት እንጂ የትምህርት ብቃት ለኢትዮጵያ ችግር ፖለቲካዊ መፍትሄ አያመጣም ባይ ናቸው። በተጨማሪም በዚህ ሹመት አዳዲስ ሰዎችን ጠብቀው እንደነበር ይናገራሉ።
ምናልባት ከአንድ ሰው ወይም ከሁለት ሰው በስተቀር እሱንም እርግጠኛ አይደለሁም፣ ሁሉም ሊባል በሚችል ደረጃ የተሾሙት ሚኒስተሮች በኢህአዴግ መዋቅር ውስጥ ለረዥም ጊዜ የኖሩና ያደጉ ናቸው። ስለዚህ በዛው የወቅቱ ችግር አካል በሆነው ሲስተም ውስጥ ሲሰሩ የነበሩ ናቸው እና አዲስ ኃይል አላየሁም። በእነዚህ ምክንያቶች በእኔ በኩል በተለይ ኢትዮጵያ ውስጥ ከተፈጠረው የፖለቲካ ቀውስ አንጻር ኢህአዴግ መልስ ለመስጠት ምን ያህል ተዘጋጅቷል የሚለውን ጥያቄ ውስጥ የጣለ ነው። አስደሳች ሆኖ አላገኘሁትም።
የህግ ባለሙያ አቶ ሙልጌታ አረጋዊ የተሾሙትን ሰዎች በግል ስለማያውቋቸው አዲስ የተዋቀረው ካቢኔ ለውጥ ያመጣል ወይም አያመጣም ብሎ ለመደምደም እንደሚያስቸግር ተናግረዋል።
ስለማላቃቸው ለውጥ ሊያመጡ ይችላሉ አይችሉም ማለት ከባድ ነው። ሁለተኛ ሰዎች ስለተቀየሩ ብቻ ለውጥ ሊያመጡ ይችላሉ የሚለው ጥያቄ እየተሟላ መልስ መስጠት አይቻልም። ምክንያቱም ሰው ብቻ ነው የሚቀየረው ወይስ ከሰዎቹ ለውጥ ጋር የአሰራርም የፖሊሲም ለውጥ ይኖራል? ለምሳሌ ሰምተሽ እንደሆነ ጠቅላይ ሚኒስትሩ ሲናገሩ ማክሰኞ ዕለት የምርጫ ህጉን እንቀይረዋለን፣ ህገ መንግስትን ሁላ እስከ ማሻሻል። አሁን እንደዛ አይነት ሌላም የፖሊሲና የህግ ለውጦች የሚኖሩ ከሆነ የሰዎቹ ለውጥ ትርጉም ሊኖር ይችል ይሆናል። የሰዎች ለውጥ ብቻ ግን ትርጉም ያለ አይመስለኝም። ለነገሩ በጣም ያልተመለሱ ብዙ ጥያቄዎች አሉ። አንድ፣ አሁን የተቀየረው ካቢኔ የተመሰረተው አምና ነው። አንድ አመት ነው ያደረገው። አዲስ ነበረ ካቢኔው ራሱ። እሱ በአንድ አመት ውስጥ እነዛ የነበሩ የካቢኔ አባላት ምን ችግር ቢታይባቸው ነው፣ ምን ጉድለት ቢታይባቸው ነው ሊቀየሩ ያስፈለገው? እነዛ ሰዎች ስራቸውን በደንብ ስላልሰሩ ነው? ክህሎት ስለጎደላቸው ነው? ለህዝባቸው ያላቸው ታማኝነት በቂ ስላልሆነ ነው ለዚህ የቅርጭ አልተመለሱ። ጠቅላይ ሚኒስትሩ አዲስ ካቢኔ ሲያቀርቡ ለምን እንደቀየሩ ግልጽ አይደለም። ሁለተኛ ከዚህ በፊት በስልጣን ለግል ስልጣንን ለግል ጥቅማቸው የሚያውሉ ባለስልጣናት አሉ ተብሎ ነበረ። አሁን እነዚህ የተባረሩት ወይም የወረዱት በዚሁ ይጠየቁ ናቸው? ስልጣን በግል የተጠቀሙ ናቸው? እነሱ ካልሆነስና ማን ናቸው በስልጣን ስልጣንን ለግል ጥቅማቸው ያዋሉት የሚሉትን ጥያቄዎች አንድ ሰው ከስልጣን ስታወርጁ ወይም ስታነሹ ማስረዳት መቻል አለብሽ ብዬ አስባለሁ። ምክንያቱም ካቢኔውን መሰረቱት የነበረው ካቢኔ ጠቅላይ ሚኒስትር ኃይለማርያም ናቸው። አሁንም አዲስ ካቢኔ እያቀረበ ያሉት ጠቅላይ ሚኒስትር ኃይለማርያም ናቸው እና ራሳቸው የሾሙት ካቢኔ በአንድ አመት ጊዜ ውስጥ ነው እየቀየሩት ያሉት። ለምን እንደቀየሩት ያብራራው መሰለኝ። እነዚህ ጥያቄዎች ሳይመለሱ እነዚህ አዳዲስ ሰዎች ምን ታመል ሊሰሩ ይችላሉ? ጥያቄ በተሟላ መልኩ መመለስ ከባድ ነው።
በትግረኛ ቋንቋ የሚዘጋጀው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊን አዲሱን ካቢኔ በተመለከተ አስተያየቱን ጠይቄው ነበር።
ጥሩ ነው። ይሄ አዲስ ካቢኔ ዋናው ለኔ ያስተላለፈልኝ መልእክት ኢህአዴግ መንግስት ከመያዙ በኋላ የመጣ አንድ አስተሳሰብ ነበር። ሰው ለድርጅት ታማኝ ከሆነ ማንም ቢሆን ሚኒስተር መሆን ይችላል የሚል አስተሳሰብ የሰበረ ነው። ስለዚህ ሰው በብቃቱ በችለታው በእውቀቱ እንጂ ለአንድ ድርጅት ታማኝ በመሆኑ ወደ ከፍተኛ ደረጃ ይደርሳል የሚል ይሄ የሰበረ አስተሳሰብ በመሆኑ ደስ ብሎኛል እና ጥሩ ነው ብዬ ነው የምገልጸው። ለውጥ ያመጣል ወይ የሚለው በእውቀት በሞያ ለቦታው የሚመጥን አትሊስት ሬሌቫንስ ያለው ማለት የሚመለከተው በፖለቲካል ሳይንስ እና ዓለም አቀፍ ግንኙነት የተማረ በውጭ ጉዳይ በኢኮኖሚክስ እና እንደዛ የዴቨሎፕመንት የተማረ በፋይናንስ እና በኢኮኖሚክ ዴቨሎፕመንት ምናምን ሲመደብ በኮሚኒኬሽንም እንደዛ በኮሚኒኬሽን የተማረ ፕሮፌሽናል የሆነ ሲመደብ እዛ ስራ ላይ ያለው አጥንቶ በሙያው የመስራትና ቴክኖክራት የሆነ የለውጥ ግግር የመምራት አቅም ይኖረዋል ብዬ ገምታለሁ። ግን አንድ ቻሌንጅ የሚያጋጥመው ይመስለኛል። ካድሬው ከሱ በታች የተሰገሰገ ስለሆነ እና የካድሬው ባህሪ ስላለ ለዛ እውቀት መሰረት አድርጎ ችሎታ መሰረት አድርጎ ሊመራ የመጣ ምሁር እንቅፋት እንዳይሆነው ስጋት አለኝ። ስለዚህ እዚህ ሀገር ጥያቄው ሊፈታ ከሆነ እዛ የተቀመጠውም ባለሙያ ችሎታ ባለው መቀየር መቻል አለበት ሙሉ እንዲሆን።
የዞን ዘጠኙ በፍቃዱ ኃይሉን እንደ አንድ የኢትዮጵያን ፖለቲካ ሁኔታ በቅርብ እንደሚከታተል ሰው አዲሱን የካቢኔ መዋቅርና የሚኒስተሮች ሹምሽር ላይ ምን አስተያየት እንዳለው ጠይቄው ነበር።
ሹመቱ ብዙ ተስፋ አይሰጠኝ። ምክንያቱም መሰረታዊ ለውጥ ማለት ለኢህአዴግ አስተሳሰብ የቀረቡ ሰዎችን የሆነ ታይትል ስላላቸው ብቻ ወይም ዶክተር ወይም ምናምን እንደሚል አሳይን ማድረጉን ለውጥ ያመጣል የሚል እምነት የለኝም። በመሰረቱ የኢህአዴግ ከላይ ወደ ታች የሆነ ማለት ነው ያውቅልሃለው ፖሊሲ አሁንም ቢሆን አይቀየርም ማለት ነው። ውስጥ ሴንትራል ኮሚቴ ውስጥ ይወስናሉ። ከዛ በኋላ ያንን ሚኒስትር ፓርላማው በሙሉ ድምፅ ያጸድቃል ማለት ነው። ስለዚህ የተገባበር ለውጥ ሊመጣ አይችልም መሰረታዊ ለውጥ ካልመጣ በስተቀር ማለት ነው። ኢህአዴግ ደግሞ ሁሉንም ነገር እኔ ባውቅልሃለው ነው እንትን የሚለው። ስለዚህ አዲስ ፊት የማደናገር ነገር ነው እኔ የማየው እንጂ እኔ በግሌ ምንም አይነት ተስፋ አይታየኝም። የሚያክልም ተስፋ የሚጥልበት የኢትዮጵያ ፖለቲካ የሚከታተል ሰው ይኖራል ብዬ አልገምትም።
አድማጮች፣ ትናንትናና ዛሬ የተለያዩ ሰዎች በሹመቱ ላይ ያላቸውን አስተያየት ጠይቀን ያስተናገድን ሲሆን በአስተያየቶቹ ላይ የተነሱትን ሀሳቦች አካተን በቀጣይ ውይይት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Master Ward Aragao.
Wiki talama Johnny na Gabina VOA. With Henok Fente and Master Ward Aragao.
ፌስቡክ ላይ አት ቪኦኤ አማርኛ አስተያየቶቻችሁን እየተቀበልን ነው። ጥያቄዎች አንስተንላችኋል። በዚህ በሹምሽሩ ዙሪያ የእናንተን አስተያየቶች የእናንተን ሐሳቦች እንፈልጋለን። አስተያየቶቻችሁን ላኩልን። እንግዲህ እንደምታውቁት ማክሰኞ ዕለት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ፓርላማ ቀርበው ለሹመት ያቀረቧቸውን እጩዎች ይፋ ሲያደርጉ የትምህርት ደረጃና የሥራ ልምዳቸውን አስረድተዋል። በተለይ ቁልፍ የስልጣን ቦታ የሚይዙት ባለስልጣናት እነማን እንደሆኑ፣ የሥራ ልምዳቸውስ ኃላፊነታቸው ጋር የሚመጣጠን ነው የሚለው በቀጣዩ ዘገባ የምንመለከተው ይሆናል። በቅድሚያ የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ወደ ግማሽ የሚሆኑ አዲስ ሹመቶችን እንዴት ሊያገኝ ቻለ? የሆርን አፌርስ ድረገጽ ጸሐፊ ዳንኤል ብርሃኔን ጠይቄው ነበር።
በአብዛኛው አዲሶቹ ከኦህዴድ መሆናቸው ኦህዴድ ከኦህዴድ የመጣ ማዕበል ነው አርጌን የሚወስደው። ከዚህ የተፈጠረ ነገር ነው። እዛ የምራር ለውጥ አድርገዋል። አጠቃላይ አደረጃጀታቸውን ለውጠዋል። እንዲያውም አንዳንድ ከፌዴራሉ ሚኒስትሮችን ወስደው ክልል ቢሮ ላይ አድርገዋል። መጀመሪያ ክልሉ ማጠናከር ያለብን በሚል ማለት ነው። እና የኦህዴድ የራሱ ኢኒሽቲቭ ነው። ከዚህ አሁን ከፓርላ ከካቢኔ ለውጥ ውስጥ 50% ድርሻ የሚወስደው ከኦህዴድ የመጣ እንትን ነው። እኔ ኦህዴድ ያን ለውጥ ባያደርግ ኖሮ ምን ያክል ካቢኔ ይቀየር ነበረው የሚለው ላይ ራሱ እኔ ጥያቄ አለኝ።
ቁልፍ ከሆኑ ስልጣኖች መካከል የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም በወርቅነህ ገበየሁ ተተክተዋል። የወርቅነህ ገበየሁ ሹመት አስቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከሄዱበት መንገድ ጋር ሲነጻጸር የቀጣዩ ጠቅላይ ሚኒስትርነት መንገድን የሚጠቁም ይሆን? ዳንኤል ብርሃኔ እንዲህ ይላል።
በአንድ በኩል ኃይለ ማርያም ደሳለኝ ወደ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር በሆኑበት ጊዜ ያው መለስ ዜናዊ እያሳደጋቸው እንደሆነ እያዘጋጃቸው እንደሆነ ግልጽ የነበረው፣ በአንጻሩ አሁን ያንን ሚና የሚጫወት ማዕከላዊ የተያዘ ሰው የለም። ስለዚህ ያ ልዩነት አለ። ግን የውጭ ጉዳይ ሚኒስትሩ ያለ ጥርጥር እንደ ታሳቢ ሰው ለዛ ቦታ ታሳቢ አድርገን እንወስዳቸው የምንችላቸው ናቸው። ወርቅነህን ግን አንድ ማሰብ ያለብን ነገር ኦህዴድ ከራሱ ከውስጡ ከታች በመጣ ማዕበል ነው የአመራር ለውጥም አድርጎ ወደዚህም የመጣው። ስለዚህ አሰጭ ኖርማሊ እንደምንጠብቀው ወይ ደግሞ ሌላም ጊዜ ያው ኢህአዴግ ከፍተኛ ማዕከላዊነት ያለው ድርጅት ነው እና ሌላ ጊዜ እንደተለ እንደሚያደርገውና እንደሚዘጋጅበት ይህንንም ፕላን አድርጎ አይመስለኝም። ለምሳሌ ወርቅነህም ወደ ላይ ማደግ ወይ ደግሞ ከኦፕን የመጡት አብዛኞቹ ለውጦች ከውዴድ የመጡት ለውጦች ከራሱ ከዛ የመጣ ማዕበል ነው። ዞሮ ዞሮ ግን ወርቅነህ ካላቸውም ልምድም ካላቸውም ዝግጁነትም የሰሩበት ራሱ የተለያዩ ዘርፎችም ሲታይ እንደዛ ደግሞ ውጭ ጉዳይ ሚኒስትር ከሚሰጣቸውን ተጨማሪ ፖርትፎሊዮ አንጻር ከሚሰጣቸው ተጨማሪ ልምድ አንጻር በትክክል ታሳቢ አድርገን የምንወስዳቸው ናቸው። በፓርቲያቸውም ቢሆን ምክትል ሊቀመንበር ናቸው።
እንግዲህ የተለያዩ ሰዎች ያላቸውን አስተያየቶች እናቀርብላችሁ ነበር። ዶክተር ዘነበ በየነ በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር ነው። የስራ ባልደረባው ዶክተር ነገሪ ሌንጮ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ሆነው ተሹመዋል። ስለ ተሿሚ የስራ ባልደረባው እንዲህ ብሏል።
ለባለፉት 4 ዓመታት ያህል በፈረንጆቹ የዘመን አቆጣጠር ከ2012 መስከረም ወር ጀምሮ አብረን በስራ ላይ ቆይተናል። የስራ ባልደረባዬ ነው።
እንግዲህ በስራ ላይ መምህር ነበሩ ወይስ በአስተዳደር ስራ ላይ ነበር የተሰማሩት?
እስከ ባለፈው 1 ዓመት ድረስ የጆርናሊዝም እና ኮሚኒኬሽን ትምህርት ቤት የግራጁዌት ፕሮግራሙ ኮኦርዲኔተር አስተባባሪ በመሆን አገልግሏል። ከባለፈው 1 ዓመት ጀምሮ ደግሞ የትምህርት ቤቱ ኃላፊ ሆነው በማገልገል ላይ ነበር የሚገኘው።
ከባድ ኃላፊነት ነው። በአጠቃላይ ለእንደዚህ አይነት ሀገር አቀፍ ኃላፊነት የሚያዘጋጃቸው ልምድና ትምህርት አላቸው ብለህ ታስባለህ?
እንደ እኔ እምነት ይሄ ሙያ ይሄ አሁን የተሰጠው ቢሮ በባለሙያ መመራት ካለበት ጠንካራ የጆርናሊዝም እና ኮሚኒኬሽን ባለሙያ እኔ አግባብ ነው ብዬ አስባለሁ። እንዳልኩት ጠንካራ የሆነ የሙያው ባክግራውንድ ያለው ሰው በመምህርነት ከዛም በኃላፊነት ያገለገለ ሰው በመሆኑ ማለት ነው።
የአዲስ አበባ ዩኒቨርሲቲ ዶክተር ዘነበ በየነ የሰጠው አስተያየት ነው። የተቀሩት ቁልፍ ቦታዎችስ ከጦማር ጸሐፊው ዳንኤል ብርሃኔ ጋር ተወያይተናል።
ሚኒስቴር መስሪያ ቤቶቹም በሶስት ረድፍ ብንከፍላቸው አንደኛ ረድፍ ውስጥ የምናስገባቸው 10 ሚኒስትሮች መስሪያ ቤት ውስጥ አስገባለሁ እና ከነዛ ውስጥ እንግዲህ ውጭ ጉዳይ፣ ፋይናንስና ኢኮኖሚ ልማትና ጤና ጥበቃ ሚኒስትር ናቸው። እንግዲህ እዛ ጋር ትልቅ ተለወጠ ማለት በቃ ፋይናንስና ኢኮኖሚ ልማትና ውጭ ጉዳይ ነው ትልቁ ብለን የምንወስደው በዋናነት።
የውጭ ጉዳይ እንግዲህ ዶክተር ወርቅነህ ገበየሁ ናቸው። እንደዚሁም ደግሞ ዶክተር አብርሃም ተከስተ የገንዘብና ኢኮኖሚ ትብብር ሚኒስትር፣ ዶክተር ወርቅነህ የፌዴራል ፖሊስ ኃላፊ የነበሩ ለረጅም ጊዜ የትራንስፖርት ሚኒስትር የነበሩ አሁን ደግሞ በቅርቡ የኦሮሚያ ምክትል ፕሬዚዳንት ሆነው የተመረጡ ናቸው። ዶክተር አብርሃም ተከስተስ በምን ስራ ነበር የሚያገለግሉት?
እሳቸው ሚኒስትር ዴኤታ ነበሩ እዛ ፋይናንስና ኢኮኖሚ ልማት። ከዛ በፊት አዲስ አበባ አስተዳደር ላይ ከከንቲባ አርከበ ጋር አብሮ ይሰሩ ነበር። ተመሳሳይ ዋጋ ሊሰጣቸው የሚገባው እንግዲህ ግብርናና ጤና ሚኒስቴር ነው። ግብርና ረጅም ጊዜ ነው የነበሩት ተፈራ ደርበው በሚኒስተር ገጠርና ግብርና ልማት በነበረ ጊዜ ሚኒስተር ዴታ ነው የነበሩት ተፈራ ደርበው። ከዛ በኋላ ጠቅላይ ሚኒስትር አዲሱ ለገሰ ከለቀቁ በኋላ ግብርና ሚኒስተሩ በፈረንጆች ከ2008 ጀምሮ ሚኒስትር የነበሩ ናቸው። ተፈራ ደርበው እንግዲህ አሁን ያን ቦታ ለቀዋል።
ዶክተር እያሱ አብርሃ ናቸው የተኳቸው። ማን ናቸው?
አዎ፣ ብዙ የማይታወቁ ሰው ናቸው። ትግራይ የእርሻ ምርምር ኢንስቲትዩት ዋና ዳይሬክተር ናቸው። ማዕከላዊ ኮሚቴም አባል አይደሉም። በጣም ከፍተኛ ባጀት ከሚያንቀሳቅሱት መስሪያ ቤቶች ውስጥ አንዱ ነው ግብርና ሚኒስቴር። ግን ስራ አስፈጻሚ ኮሚቴ ቀርቶ ማዕከላዊ ኮሚቴ እንኳን ያልሆኑ ሰው ናቸው። እዛ ጋር እንግዲህ እንትን የተባሉት የተሰየሙት ባለፉት ጥቂት ቀናት ስላወቅኳቸው ብዙ ጀርባ ስላፋጸማቸው ስብቃታቸው ብዙም ግንዛቤ የለኝም። ግን በቀጥታ ከዛው ዘርፍ የመጡ ሰው ናቸው።
በተጨማሪ ሶስት ሴቶች ተሿሚዎች አሉ። እንዲያውም በፓርላማ የሴቶች ቁጥር አነሰ ከተሿሚዎቹ መካከል የሚል ተነስቷል። እዚህ ላይ ያለ አስተያየት?
አዎ፣ ማለት ኢህአዴግ ሴቶች ማብቃት ላይ ችግር አለበት። በተናጠል ፓርቲዎቹን ብታይ፣ በአጠቃላይ እንደ ኢህአዴግን ብታይ ሴቶችን ወደ ላይ ማውጣት ችግር አለበት።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta!
የተለያዩ አስተያየቶችን በጋቢና ቪኦኤ አማሃሪክ ላይ ጠይቀን ነበረ እና አስተያየቶቻችሁን አድርሳችሁናል። የመጀመሪያው አስተያየት ሰጪ አተይ ጸጋዬ የሚባል ነው። ለመኖር ብቸኛው አማራጭ ሌላው እንዲኖር መፍቀድ ነው ብለው ነበር የህንዱ ማህተመ ጋንዲ በማለት ጀምሯል። እነሱ የኖሩ ሌላው እንዳይኖር ለሚሹ ራስ ወዳዶች ትልቅ መልእክት ነበረው። ማስተዋል የተሳናቸው ግን እኛ ብቻ እንኑር፣ ይህንን የማይቀበል በሙሉ ይጥፋ የሚለውን ጭፍን አመለካከት እንደ ብቸኛ ምርጫ ይዘውታል። ዳግም እንደ ክርስቶስ ቢወለዱ አንዱ አማራጭ ነው ብለው ነበር ዶክተር መራራ ጉዲና ብሎ ጽፏል።
ሌላም ማስተያየት አሁን ፌስቡክ አት ቪኦኤ አማሪክ ላይ ደርሶናል። የመይሳው ልጅ ልዑል አለማየሁ የፌስቡክ ስሙ ነው። ዞሮ ዞሮ ለውጥ የለውም። ድርጅቱ ሰው ከዛው ለዛው መተካት ከሆነ ለውጥ የለውም የሚል አስተያየት ሰጥቷል።
ሌላው ደግሞ አንድ አምላክ ተስፋዬ ይባላል። የኔ ጥያቄ ይላል ሲጀምር፣ የእነኚህ ተሿሚዎች ሚና እስከምን ደረጃ ነው? የተሿሚዎቹ የስራ ድርሻ እነሆ የህወሓት ሼፎች አብስለው የሰጧቸውን ምግብ ብቻ ማማሰል ነው ወይስ
ወጥ ይወዳል ማለት
ነው? ቁሌት ይላል
ከቁሌቱ ጀምሮ ማማሰል ነው ወይ? እንግዲህ ከመጀመሪያው ለውጡን ለማምጣት ከመጀመሪያው ይሳተፋሉ ወይ የሚል አስተያየት ነው የሰጠው። በተመቸው ነው የገለጸው። እናመሰግናለን። አብዱ ይልማ መስታወት አስተያየቱን ሰጥቷል። ሰላም ለእናንተ ቪኦኤ። ህዝቡን ለማታለል ሆን ብለው ያቀዱት እቅድ ነው ብዬ አስባለሁ የሚል አስተያየት ነው የሰጠው። ሌላም አማን ተስፋዬ፣ እኔ ጥያቄ አዲሱ ካቢኔ ምን ያህል ጊዜ ወስዶ የህዝቡን ጥያቄ ይመልሳል የሚለው ቁልፍ ጥያቄ ነው የሚል ሀሳብ አንጸባርቋል። እናመሰግናለን ለአስተያየቶቹ፣ ሁላችሁንም እናመሰግናለን። አሁን ከዚህ በመቀጠል ደግሞ ወደ ዩናይትድ ስቴትስ ምርጫ እናልፋለን። አሜሪካኖች አዲሱን ወይም አዲሷን ፕሬዚዳንታቸውን በሚቀጥለው ሳምንት ማክሰኞ ይመርጣሉ። በተለይም በዩናይትድ ስቴትስ የምጣኔ ሀብትና የውጭ ፖሊሲ ጉዳዮች ትልቅ ቦታ ቢኖራቸውም የህዝብ አስተያየት መለኪያዎች እንደሚጠቁሙት በርካታ መራጮች የምርጫ ድምጻቸውን ለሁለቱ እጩ ተወዳዳሪዎች ለዴሞክራቷ ሂላሪ ክሊንተንና ለሪፐብሊካኑ ዶናልድ ትራምፕ የሚሰጡት በተወዳዳሪዎቹ የግል ባህሪ ላይ ተመስርተው እንደሆነ እየጠቆሙ ነው። የቪኦኤው የብሔራዊ ጉዳዮች ዘጋቢ ጂም መሎን ተከታዩን ዘገባ አስተላልፏል። መስታወት ይዘዋለች።
በመጨረሻዎቹ የምርጫ ቀናትም ሁለቱ እጩ ተወዳዳሪዎች ሂለሪ ክሊንተንና ዶናልድ ትራምፕ አንዳቸው የአንዳቸውን ችግር በመንቀስ ላይ አተኩረዋል። የፌዴራሉ ምርመራ ቢሮ ኤፍቢአይ ሚስስ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ዘመን የግል ኢሜይል ማደራጃ ሰርቨር አጠቃቀማቸውን እንደገና እንፈትሻለን ማለቱ ታማኝነታቸው ላይ ያለውን ጥያቄ እንደገና ግንባር ጉዳይ እንዲሆን አድርጎታል። ትራምፕም ጎሽ እጄ ላይ ጣለልኝ ብለው የሂላሪ ስህተት የተባለውን ሁሉ አንድ በአንድ መብዘዙን ተያይዘውታል።
This is the biggest political scandal since Watergate.
ይህ ከወተርጌት ወዲህ ከባዱ ወይም ግዙፉ የፖለቲካ ቅሌት ነው። የዚህን ፍርድ አንድ ቀን የምናይበት ሩቅ አይደለም። ውጤቱን ሁሉም በጉጉት ይጠባበቃል።
ክሊንተንም በበኩላቸው በቀሯቸው ጥቂት ቀናቶች ራሳቸውን በመከላከል ላይ ቢገኙም የተፎካካሪያቸውን የባህሪ አለመረጋጋትና ጉድለት ደጋግሞ ማንሳቱን ግን ቀጥለዋል።
Donald Trump is out there stoking fear.
ዶናልድ ትራምፕ በህዝባችን ላይ ፍራቻ መንዛቱን ዲሞክራሲያችንን ያላግባብ መጎሸሙንና ለአሜሪካ ታላቅ አስተዋጽኦ ያደረጉትን ሁሉ ተራ በተራ በማንቋሸሽ መዝለፉን ተያይዞታል።
ሁሉም የፕሬዝዳንት እጩ ተወዳዳሪዎች በዋናነት በዩናይትድ ስቴትስ የመጣኔ ሀብት ላይ፣ የውጭ ፖሊሲና በስደተኞች ጉዳዮች ላይ ማተኮር ይጠበቅባቸው ነበር። ነገር ግን የዚህ አመቱ የምረጡኝ ዘመቻ ከነበረው የተለየ ነው የሚሉት የፖለቲካ መምህሩ ማት ዳላክ ናቸው።
This race has primarily become about character and about personality.
የዘመቻ በቀዳሚነት በተወዳዳሪዎቹ የየግል ምግባርና ባህሪ ላይ ያተኮረ ሆኖ ቆይቷል። እንደማስበውም ይህ ሁኔታ ተጠናክሮ የሚቀጥል ይመስላል። ይህ ንትርክ ጨርሶ የሚቆምም አይመስልም። በሚያስገርም ሁኔታ ከዚህ ቀደም እንደነበረው የምረጡኝ ዘመቻዎች የፖሊሲ ጉዳዮችን አግዝፎ አላሳየንም።
ሚስስ ክሊንተን የፕሬዝዳንትነት ወንበሩን ቢይዙ ይታመኑ ይሆን የሚሉ ብዙ መራጮች መኖራቸውን የህዝብ አስተያየት ግምገማዎች ያሳያሉ። በዚያው አንጻር ደግሞ ዶናልድ ትራምፕ ባህሪያቸው የማይጨበጥ መሆኑ ለፕሬዝዳንትነት ብቁ አይደሉም የሚሉት ደግሞ የሂላሪን መታመን ከሚጠራጠሩት በላይ ቁጥራቸው በልጧል። ታዲያ የሁለቱን እጩዎች የባህሪ ጉድለት ተብሎ በህዝብ ዘንድ የተያዘው አስተያየት ነው በመረጡኝ ዘመቻ ዋና ትኩረት ሆኖ የቆየው። የዌስት ቨርጂኒያ ዩኒቨርሲቲ ተንታኝ ፓትሪክ ሂኬ
I think that this is a very odd American presidential election in that both candidates
እንደሚመስለኝ ሁለቱም እጩዎች በብዙሃኑ አሜሪካውያን ዘንድ ያልተወደዱበት በመሆኑ ከአሜሪካ ፕሬዝዳንታዊ ምርጫዎች በሙሉ በጣም ለየት ያለ ነው ማለት የሚቻል ይመስለኛል። በተለምዶ ህዝቡ አንዱን እጩ ነው እንጂ ሁለቱንም አይመቹኝም ሲል አይታየምና።
በምረጡኝ ዘመቻ ወቅት የባህሪ ጉዳይ ትልቁ ትኩረት ሆኖ ቆይቷል። ትራምፕ በሁለተኛው ፕሬዝዳንታዊ ክርክር ላይ ክሊንተንን በኢሜሎቹ ጉዳይ ወጥረው ይዘዋቸው ነበር።
If I win, I am going to instruct my attorney general to get a special prosecutor.
ጠቅላይ አቃቤ ህግን በል አሁን ልዩ አቃቤ ህግ መድብና ትመርመር ብዬ ነው የማዝብሽ።
በሶስተኛው ክርክራቸው ላይ ደግሞ ሂለሪ ክሊንተን ተራቸውን ትራምፕን ስለ ሴቶች በተናገሩት ላይ አነጣጥረው ነበር።
ዶናልድ thinks belittling women makes him bigger. He goes after
ዶናልድ ሴቶችን ማዋረድ ትልቅ የሚያደርገው ይመስለዋል። ክብራቸውን የግል ማንነታቸውን እየተነሳ ያዋርዳል። እንዲህ ያለው ድርጊት እንዴት እንደሚጎዳ ደግሞ የማታውቅ ሴት የትም ቦታ ያለች አይመስለኝም።
ታዲያ እጩዎቹ በባህሪ ጉዳይ በዚህ ደረጃ ቢጣለዙም የኋላ ኋላ ውጤቱን የሚወስነው መራጮች በሚያደሉት ተወዳዳሪ ላይ ነው። ከዚህ ቀደም ከነበረው የዩናይትድ ስቴትስ የምረጡኝ ዘመቻ ረጅሙና ብዙ ከፋፋይ የሆነው ይህ የዘንድሮው የምረጡኝ ዘመቻ በፊታችን ማክሰኞ ዕለት ቢጠናቀቅም ለበርካታ አሜሪካውያን መራጮች ግን ቀኑ ርቆባቸዋል።
yalla shat agave salam te yelte kamu ton kalfen kas nae tedla mul zogo terai simatasuke we forget tie chc golden simatai sinorangine ma fantasy si ta find it more matakaze anji yalla shada gare salam te yelte kamu ton kalfen kas nae tedla mul zogo terai simatasuke we forget tie chc golden simatai sinorangine ma fantasy see the fine dead moon matakaze chawamuli magayere
የዛሬ የጋቢና ጉዟችን እንግዲህ በዚሁ ወደ መጠናቀቁ ነው። ሄኖክ፣
አዎ፣ በፈገግታ ነው የምንለያችሁ። ፌስቡክ ላይ አት ቪኦኤ አማሪክ፣ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
እናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታችኋለን።
ጉዟችሁ የሰመረ ይሁን እያልን መልካም ምሽት
በዚህ ሙዚቃ እንሳ